ይህ የምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። አድማጮቼ በዚህ ሰዓት ሁላችሁም ደካክሟችሁ በስራ የዛለውን ጉልበታችሁን ጎናችሁን ለማሳረፍ ስትሉ ምናልባት ባልጋችሁ ላይ ጋደም ብላችሁ በሶፋችሁም ላይ ጋደም ብላችሁ ወይንም ደግሞ ከእግዚአብሔር ማዕድ ለመመገብ ቤተሰቦቻችሁን ጓደኞቻችሁንም አንድ ላይ ሰብሰብ በማድረግ ወደ ቃሉ ማዕድ በጠረጴዛ ዙሪያ ራዲዮናችሁን በመካከላችሁ አድርጋችሁ እየቀረባችሁ ልትኖሩ ትችላላችሁ። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ እግዚአብሔር ደግሞ እንደ ወትሮው ኖ በረከቱን በጌታ መንፈስ ቅዱስ አማካኝነት ይልክልናል፣ ቃሉንም ያስተምረናል፣ እያንዳንዳችን ማወቅ ወደሚገባን ደረጃም ያደርሰናል። ዛሬ እንግዲህ የምንመለከተው ከሐዋርያት ሥራ ምዕራፍ 12 እስከ ቁጥር 542 ያለውን ይሆናል ማለት ነው። እስቲ በዝማሬ ዝግጅታችንን እንጀምር።
የኔ ጌታ ክብር የኔ ጌታ ክብር የኔ ጌታ ክብር
እንደምን አመሻችሁ ክቡራን አድማጮቻችን። ነው የዛሬውን የመጽሐፍ ቅዱስ ጥናታችንን ይዘን ቀርበናል። እግዚአብሔር ያንዳንዳችንን በድንቅ ሁኔታ እየመራን ለዚህች ምሽት አድርሶናል። ስሙ ይክበር ይመስገን። በዝማሬ ያገለገሉንን ወንድማችንን ዳዊትንና ሩትን እግዚአብሔር አብዝቶ ይባርካቸው እንላለን።
እናመስግን። እግዚአብሔር አባታችንና አምላካችን ሆይ፣ ዛሬ ደግሞ ቃልህን ልከህ ኖ ጌታዬ ሆይ ከቃልህም ታምራትን ማየት የምንችልበትን ጉልበት እንድትሰጠን መንፈሳዊ ዓይኖቻችንንም እንድታበራልን እንለምንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።
ጆች በትላንትናው ምሽት ክፍለ ጊዜ ጥናታችን ከሐዋርያት ሥራ ምዕራፍ 4 ሐዋርያው ጴጥሮስ በመንፈስ ኃይል ተሞልቶ በሰለሞን ቤተ መቅደስ መመላለሻ አጠገብ 5000 ወንዶች ለሚሆኑ ያህል ስለ ጌታ ሞትና ትንሣኤ መስበኩንና መናገሩን፣ ከዚህም የተነሳ አለቆችና ሽማግሌዎች ለፍርድ እንዳቀረቧቸውና እንደጠየቋቸው፣ ይህንንም ደግሞ በመካከላቸው አቁመው በምን ኃይል ወይም በማን ስም እናንተ ይህን ታደርጋላችሁ ብሎ መጠየቃቸውን ሰፋ ባለ ሁኔታ መመልከታችን ይታወሳል። ወደ መጨረሻ ላይ ጴጥሮስ ለነዚህ ሰዎች ያደረገውን ንግግር ጥሩ ነበር ብለናል። በስብከቱም ወቅት በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ይቁሙ የሚለውን መሰረት በማድረግ የተናገረውን ንግግር ከቁጥር 9 እስከ 10 ባለው ስፍራ ተመልክተን ወደ መጨረሻ ላይ እናንተ ግንበኞች የናቃችሁት የማዘን ራስ የሆነው ድንጋይ ይህ ነው ማለቱን ከቁጥር 11 መመልከታችን ይታወሳል። ዛሬም ትላንትና ምሽት ካቆምንበት ስፍራ እንጀምራለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና የሐዋርያት ሥራ ምዕራፍ 4 ቁጥር 12ን ተመልከቱ። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባል ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ይህ ጴጥሮስ እንግዲህ ትላንትና እንደተነጋገርነው ስለ ጌታ ኢየሱስ ሁለት ነገሮችን ነበር ሊገልጽ የሞከረው። የመጀመሪያው ክርስቶስ ለኃጢአት እንደሞተና እንደተነሳ ሲሆን፣ ሌላኛው ደግሞ ክርስቶስ የማዕዘን ራስ እንደሆነ ነው የገለጸው። ከዚህ ተነስተው ነው ያሁኑን ንግግሩን የሚያደርገው። እስቲ ወደ ኋላ ተመልሰን የኢየሱስን ውልደትና የመልእክቶቹን ትእዛዝ እንመልከት። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለ የሚለውን ቃል በማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እናገኛለን። ኢየሱስ ወገኖቼ አዳኝ ነው። አስቀድሞም ስሙ የሚያመለክተው አዳኝ መሆኑን ነው። የምትቀበሉትም በርሱ ዘንድ የተገለጸው ማዳኑን ነው። ወገኖቼ ሆይ ወደ እርሱ መጣችሁ ማለት ወደ ደህንነት መጣችሁ ማለት ነው። ከሰማያት በታች እናንተን ማዳን የሚችል ሌላ ስም የለም። ሕግ ሊያድናችሁ አይችልም። ሃይማኖት ደህንነትን ሊሰጣችሁ አይችልም። የሃይማኖት ሥርዓትና በዓላት ፈጽሞ ከቶ ሊያድኗችሁ አይችሉም። ሊያድናችሁ የሚችለው አንድ የኢየሱስ ክርስቶስ ስም ብቻ ነው። መድኃኔዓለም የተመሰገነ ይሁን። ከሰማያት ወደዚህች ምድር መጥቶ ኃጢአተኞችን ያዳነው ስም ኢየሱስ ክርስቶስ ብቻ ነው። ማንም በእምነት ወደ እርሱ ቢቀርብ ይድናል። ወገኖቼ ለደህንነታችን ዋስትና የሚሰጠን ኢየሱስን ማመናችንና መቀበላችን ነው። ታላቅ ልትሆኑ ትችላላችሁ፣ ታናናሾች ልትሆኑ ትችላላችሁ። የአባቶቻችን እምነት የምትሉት ምንም ነገር የለም። እምነታችሁ ኢየሱስ ክርስቶስ ብቻ መሆን አለበት። ይህ ነበር ለሽማግሌዎቹና ለሃይማኖት መሪዎቹ የቀረበ የስምዖን ጴጥሮስ ስብከት ወይም መልእክት። እስቲ ቁጥር 13ን እንመልከት። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ፣ ከኢየሱስም ጋር እንደነበሩ አወቋቸው ይላል። ሽማግሌዎችና የሃይማኖት መሪዎች ነን የሚሉት ፈሪሳውያንና ሰዱቃውያን ያልተማሩትን ማይም የሆኑትን እነዚህን ሰዎች በተመለከቷቸው ጊዜ ከማን ጋር እንደነበሩ አወቁ። ያደረጉት ተአምራትና የሚናገሩት ቃል አስደነቋቸው። የሰዎችን ቀልብ ወደ ኢየሱስ መሳባቸው እንዴት የሚያስደንቅ ነው! የተፈወሰውንም ሰው ከነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ። ከሸንጎም ወደ ውጪ ይወጡ ዘንድ አዘው ይላል። በጴጥሮስ ንግግር ልባቸው ተነካ ይሆንን? በፍጹም አልተነካም። የታወቀ ምልክት በእነርሱ እጅ እንደ ተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገውም ዘንድ አንችልም ሲሉ ተናገሩ። በዚያን ወቅት የተደረገውን ታምራት ሰዱቃውያን እንኳን ሊክዱት አልቻሉ። በወቅቱ ለዘብተኛ የነበሩት ሰዱቃውያን ይህን የሚታይ ታምራት ልንክድ አንችልም ነበር ያሉ። ዛሬ በማያምኑ ሰዎች ታምራት ካዩ በቶሎ ወደ ማመን ይመጣሉ የሚሉ ሰዎች አሉ። ይህ አባባል ግን ትክክል አይደለም። እነዚህ የተሰበሰቡ ፈሪሳውያንና ሰዱቃውያን የተደረገውን ታምራት ስላዩ አላመኑ። እኛም የምንላቸው ያላመኑና ተቃዋሚዎች እንደነዚህ አይነት ሰዎች ናቸው። ታምራት ስላዩ ወደ ጌታ ላይመጡ ይችላሉ። ለማመን የሚያስፈልገው ታምራት ማየት ሳይሆን ፈቃድን መስጠትና ልብን ማስገዛት ነው። ትልቁም ደካማና አስቸጋሪው የሰው ልብ ነው። አለማመን ታማኒነት ከጎደላቸው ነታዎች የሚመነጭ ሳይሆን ልብን ካለማስገዛትና ካለማንበርከክ የሚመነጭ ነው። እስቲ ቀጣዩን የልባቸውን ሴራ እንመልከት። ቁጥር 17 እና 18ን ተመልከቱ። ነገር ግን በሕዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው እርስ በርሳቸው ተማከሩ። ጠርተውም በኢየሱስ ስም ፈጽሞ እንዳይናገሩና እንዳያስተምሩ አዘዟቸው ይላል። ጴጥሮስና ዮሐንስ ግን እንዲህ ሲሉ መለሱላቸው፣ እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛ ሲያየነውንና የሰማነውን ከመናገር ዝም ማለት አንችልም አሏቸው። እነርሱም እንደምን እንደሚቀጡ ምክንያት ስላላገኙባቸው እንደገና ዝተው ከሕዝቡ የተነሳ ፈቷቸው። ሰዎች ሁሉ ስለሆነው ነገር እግዚአብሔርን ያከብሩ ነበርና ይህ የመፈወስ ምልክት የተደረገለት ሰው ከአርባ ዓመት ይበልጠው ነበርና አይላል። በቁጥር 19 እስከ 22 ያለውን ስፍራ መመልከት ይቻላል። የሽማግሌዎቹና የሃይማኖት መሪዎቹ ልብ በዚህ የለዘበ ይመስላችኋል? አለዘበም። ነገር ግን ልባቸው እጅግ ደነደነ። ይበልጥም እንደሚዋጋ እሾክ ሆኑ። የመንፈስ ቅዱስ ኃይልን የሚገልጠውን ክፍል ደግሞ ከቁጥር 23 እስከ 24 ባለው ስፍራ ላይ ታገኛላችሁ። ጴጥሮስና ዮሐንስ ተለቀው ወደ ቤተ ክርስቲያን እንደተመለሱ የሆነውን ነገር ሁሉ ተናገሩ። እነርሱም በሰሙ ጊዜ ሁሉም በአንድ ልብ ሆነው ወደ እግዚአብሔር ድምጻቸውን ከፍ አድርገው ጸለዩ። እንዲህ አይነት በአንድ ልብ የተደረገ ጸሎት ከዚያ በኋላ ተደርጓል ብዬ እኔ አልገምትም። ይህ ጸሎት የምስጋናን ዜማ የያዘ ነበር። ወገኖቼ ሆይ፣ ጌታ ሆይ፣ አንተ እግዚአብሔር ነህ፣ አንተ ሁሉን ቻይና የሁሉ ፈጣሪ ነህ የሚሉ አይነት ጸሎት በዛሬዋ ቤተ ክርስቲያን ውስጥ ከልብና በእውነት ይጸለያል ብዬ ለመናገር እፈራለሁ። ጌታ ኢየሱስ አምላክ ነው። ስንቶቻችሁ ጌታ ኢየሱስ ክርስቶስ አምላክ እንደሆነ ታምናላችሁ? ለክርስትና ሕይወታችን አንዱ አስፈላጊ ጉዳይ ኢየሱስ ክርስቶስ እግዚአብሔር መሆኑን ማወቅ ነው። ቤተ ክርስቲያን በዚህ ነገር ላይ እርግጠኛ ካልሆነች ኃይልን አጣች ማለት ነው። የጥንቷ ቤተ ክርስቲያን ኢየሱስ ክርስቶስ እግዚአብሔር እንደሆነ እርግጠኛ ነበረች። የሐዋርያት ሥራ ምዕራፍ 4 ከቁጥር 25 እስከ 26 ያለውን ስፍራ ተመልከቱ። የመዝሙረ ዳዊት ምዕራፍ 2 የትንቢት ቃል መፈጸም የጀመረው ኢየሱስ በተሰቀለበት ወቅት ነው። የኢየሱስ ክርስቶስ ጥላቻ እግዚአብሔር ወደዚህች ምድር ከላከው ጊዜ ጀምሮ እስከ ዛሬ ድረስ በምጽአተ ዓመት ወይም ደግሞ በምዕተ ዓመታት በሙሉ የቀጠለ ነው። ይህ ጥላቻ ግን አንድ ቀን ኢየሱስ እንደገና በዚህች ምድር ላይ ሊፈርድ ሲመጣ በእግዚአብሔርም ላይ ለዓመፅ የተነሱትን ሲቀጣ ያከትማል። ከቁጥር 27 እስከ 30 ያለውን በኋላ ተመልከቱ። ይህ ጊዜ በዚህ ቃል መሠረት ማለት ነው በጥንቲቷ ቤተ ክርስቲያን ውስጥ ታላቅ የልመናና የምስጋና ጊዜ ነበር። ሁሉም በአንድ ልብ ሆነው የጸሎት መሪው ሲጸልይ አሜን በማለት ከጸሎቱ ጋር ይተባበሩ ነበር። እዚህ ላይ ልታስተውሉት የሚገባ ነገር ቢኖር ሐዋርያት ሲጸልዩ የነበሩት ለስደቱ ሳይሆን በስደቱ ውስጥ እግዚአብሔር ብርታትና ጥንካሬን እንዲሰጣቸው ነበር። ሲጸልዩ የነበሩት ቃሉን በግልጽ ይናገሩ ዘንድ ኃይልንና ድፍረትን እንዲሰጣቸው ነበር። ወገኖቼ ሆይ፣ የጥንቲቷ ቤተ ክርስቲያን ከዛሬዋ የምትለይበት አንድ ነገር ነበራት። ከጸሎታቸውም በኋላ የተሰበሰቡትን ቤት የሚነቀንቅ ኃይል ከላይ መጣ። እንዲህ ይላል፣ ከጸለዩም በኋላ ተሰብስቦ የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። ቁጥር 31ን ይመለከተዋል። የጥንቲቷ ቤተ ክርስቲያን ለክርስቶስ ያላት ታማኝነት ይህንን አደረገ። ቁጥር 32ንም ቀጥላችሁ አንብቡ። ይህ ግን ብዙም አልቀጠለም። ኋላ ላይም ሥጋዊነት በቤተ ክርስቲያን እንደ ገባ ነው የምንመለከተው። ቁጥር 33ንም ጨምራችሁ ተመልከቱ። ሐዋርያትም የጌታ ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። ይህ ነበር እንግዲህ የወንጌል መልእክትና ማዕከላዊ ሐሳብ። ከቁጥር 34 እስከ 37 ያለውን ደግሞ ቆየት ብላችሁ በኋላ ተመልከቱ። የአማኙ መንፈሳዊ ሕይወት በቤተ ክርስቲያን ውስጥ ደረጃውን የጠበቀ በመሆኑ ለጥቂት ጊዜም ቢሆን የአኗኗር ዘይቤያቸውን ቀይሮታል። ዛሬ ይህንን አይነት የአኗኗር ዘዴ እንከተል ብንል በእውነቱ ትርጉም የማይሰጥ ነው የሚሆንብን። እንሞክረው ብንል እንኳን ብጥብጥና አመፅን ነው የምናነሳው። ይህ ለምን ይሆን? ምክንያቱም ይህንን ለማድረግ የመንፈሳዊ ሕይወታችን ብቃት የጥንቲቷን ቤተ ክርስቲያን አባላት ስለማይመጥንና ከደረጃው በታች ስለምንኖር ነው። ይህንን አይነት ሕይወት ለመለማመድ ክርስቶስን መምሰል መቻል አለብን። ስለ በርናባስ በዚህ ስፍራ ላይ ጥቂት ተነግሮናል። ኋላ ላይ ግን በሰፊው እንመለከታለን። እንግዲህ አድማጮች፣ የዚህ የሐዋርያት ሥራ ምዕራፍ 4 ጥናታችን በዚሁ ላይ ያበቃና ወደ ምዕራፍ 5 ደግሞ እንሸጋገራለን። ወገኖቼ የዚህ የምዕራፍ 5 አብይ ሐሳብ ትኩረት በሐናንያና በሚስቱ ሰጲራ ሞት እንዲሁም በሁለተኛው የሐዋርያት ስደት ላይ ነው። ወደ ምዕራፍ 5 ስንመጣ ጴጥሮስ አስቀድሞ የሰበከውን የወንጌሉን ውጤት ስንመለከት ከዚሁ ጋር ደግሞ ዳግም የተወለዱና ክርስቲያን የነበሩትን ያናንያንና የሰጲራን ሞት እንመለከታለን። የነዚህ ሰዎች ሞት ዋና ምክንያት በወቅቱ የነበረውን ከፍተኛ የመንፈሳዊነት ደረጃ ማሟላት ያለመቻላቸው እንደሆነ እንረዳለን። ይህም ሁኔታ በቤተ ክርስቲያን ውስጥ የመጀመሪያውን የክርስቲያኖች ድክመትና ጉለት ያሳየ ነበረ። በምዕራፍ 4 መጨረሻ ላይ በርናባስ ተብሎ ከሚጠራ ሰው ጋር ተዋውቀናል። ተዋላችሁ አይደል? ቀደም ብለን እንዳነበብነው ወይም እንደተመለከትነው በምዕራፍ 4 መጨረሻ በርናባስ ተብሎ ከሚጠራ ሰው ጋር ተዋውቀናል። ይህ ሰው ወዳጆቼ በጥንቲቷ ቤተ ክርስቲያን ከነበሩት ቅዱሳን ውስጥ አንዱና እውነተኛ ክርስቲያን ነበር። ከጳውሎስም ጋር አስቸጋሪ በሆነው የገላትያ ግዛት ወንጌልን ለመስበክ ሄደ። የመጀመሪያው ሚስዮናዊ ነበር። ወዳጆቼ በርናባስ ጠቀም ያለ ገንዘብ ይዞ ነበር ወደ ቤተ ክርስቲያን የመጣው። ይህም ቸርስ ጦታው እውቅናንና በሰው ዘንድ ተቀባይነትን አስገኝቶለታል። ያም እንደምታስታውሱት በጥንቲቷ ቤተ ክርስቲያን ውስጥ ሁሉም ነገር የጋራ ነበር። ይህንን ማድረጋቸው ከፍተኛ የመንፈሳዊ ህይወት ደረጃቸውን ይጠቁም ነበር። በዚህ ሁኔታ ውስጥ ያሉ ነበር የመጀመሪያ የቤተ ክርስቲያን ድክመት የተገለጸው። ያላቸውን ንብረት በአንድ ላይ አድርገው በጋራ ለመጠቀም በቀጣይነት አልቻሉም። የዚህም ምክንያት በሰው ውስጥ ያለ ስግብግብነት ስጋዊ ባህሪ ነበር። እስቲ ከዚህ ቀጥለን ያናንያና የሰጲራን ሞት የሚያወሳውን ክፍል እንመልከት። ያናንያና የሰጲራ ሞት ቁጥር 1ን ተመልከቱ። አናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ ይላል። እነዚህ ባልና ሚስቶች በርናባስ ያደረገውን ለመምሰል ነበር የፈለጉት። በርናባስ ያደረገው ቸርስ ጦታ እዚያ በተሰበሰቡት ሰዎች መካከል እውቅናን እንዳስገኘለት በተመለከቱ ጊዜ እነርሱም ይህንን እውቅና ለማግኘት ፈለጉ። ይህም እውቅና ክብርንና ጠቀሜታን ሳያስገኝልን አይቀርም ብለው አሰቡ። ቁጥር 2ን ተመልከቱ። የገንዘባቸውን እኩሌታ ቀንሰው ግማሹን ማስረከባቸው በመሰረቱ ምንም ስህተት የለውም። ይህንንም ለማድረግ ሙሉ ለሙሉ መብት አላቸው። ንብረቱ የእነርሱ እስከሆነ ድረስ ያሻቸውን ሽጠው ሌላውን ሊያስቀሩ ይችላሉ። ዛሬ ቤተ ክርስቲያን በጸጋ ውስጥ ነች። ያንንም ይዘን ለመምጣት እንችላለን። ማንም ደግሞ ይህን ያህል ስጡ ብሎ የሚያስገድደን የለም። ነገር ግን እግዚአብሔር በባረከን መጠንና በቸርነት እንሰጣለን። በጥንቲቷ ቤተ ክርስቲያን ውስጥ ግን ያላቸውን ሁሉ ነበር የሚሰጡት። አናንያና ሰጲራ ላለመስጠት መብቱ ያላቸው ከሸጡት ውስጥ እኩሌታውን ደብቀው ሌላውን ይዘው መጡ። የእነዚህ ሰዎች ችግር ኃጢአት መዋሸታቸው ነበር። አስተዋላችሁ? የእነዚህ ሰዎች ማለትም የአናንያና የሰጲራ ችግር መዋሸታቸው ነበር። የገንዘቡን እኩሌታ ደብቆ ሳሉ ሁሉን አምጥተናል ብለው ዋሹ። ያለኝን በሙሉ በመሠዊያዬ ላይ አቅርቤያለሁ የሚለውን መዝሙር ሰዎች እንዲዘምሩት አልፈቅድም። ምናልባት ተሰብስቦ ከሚዘምሩት ሰዎች መካከል ይህንን ሳያደርጉ አድርገናል ብለው የሚዋሹ ሰዎች ሊኖሩ ይችላሉና በምንዘምረው መዝሙር ላይ ከፍተኛ ጥንቃቄ ማድረግ ያስፈልገናል። ወዳጆቼ ለእግዚአብሔር የምናቀርበው ስለትም በቀላሉ የምንመለከተው አይደለም። አናንያና ሰጲራም ያለንን ሁሉ በመሠዊያው ላይ አቅርበናል ነበር ያሉት። ነገር ግን ይህንን ሲሉ ዋሽተው ነበር። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ቁጥር 3ና 4ን ተመልከቱ። ዛሬ አንዳንድ ሰዎች መንፈስ ቅዱስን አምላክ አይደለም ብሎ ይክዱታል። እንደምትመለከቱት ጴጥሮስ መንፈስ ቅዱስን እግዚአብሔር እንደሆነ ያምናል። ለአናንያም ሲናገር መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ በማለት ይጠይቅና እግዚአብሔርን እንጂ ሰውን አልዋሸም በማለት መንፈስ ቅዱስ አምላክ መሆኑን ያረጋግጣል ወይም ደግሞ ይገልጻል። ቁጥር 5ን አለፍ ብላችሁ ተመልከቱ። ለአናንያ መሞት ምክንያት ጴጥሮስ ነው ብሎ የሚያምኑ ሰዎች አሉ። እንዲያውም እኔ እንደሚመስለኝ በአናንያ ድንገት መሞት ጴጥሮስ ራሱ ሳይደነግጥና ሳይደነቅ አልቀረም። ምን እየተካሄደ እንደሆነም እየተረዳ አይመስለኝም። እግዚአብሔር ይህንን በማድረጉ ስለዚህ ሥራው ልትከሱት ትወዳላችሁን? ይህ ምድር የእግዚአብሔር ምድር ነው። የምንተነፍሰው አየር የእርሱ ነው። በውስጣችን ያለችው ነፍሳችንም ሆነ ሥጋችን የእርሱ ነው። ወገኖቼ እርሱ በፈለገ ወቅት ከዚህች ምድር ሊወስደን ይችላል። እግዚአብሔርንም ወንጀለኛና ጥፋተኛ ብለን መናገር ፈጽሞ አንችልም። ቤተ ክርስቲያንን ለማስተካከል በወቅቱ የተጠቀመበት መንገድ ይሄው ነበር። ለአናንያም ሆነ ለሰጲራ ሞት ብቸኛው ተጠያቂ ጴጥሮስ ሳይሆን እግዚአብሔር ነው። ከቁጥር 6 እስከ 9 ያለውን አለፍ ብላችሁ ተመልከቱ። ስምዖን ጴጥሮስ በሰጲራ ላይ ምን ሊሆን እንደሚችል ያውቃል፣ በባሏ ላይ የሆነውን አይቷልና። በዚህች ሴት ላይ ምን ሊሆን እንደሚችል መገመቱ ብዙም አስቸጋሪ አይደለም። አናንያ እንደሞተ ሁሉ ሚስቱ ሰጲራም እንዲሁ ሞተች። በዚህ አጋጣሚ ሁለት የሚያስደንቁኝ ነገሮች አያለሁ። ከቁጥር 10 እስከ 11 ያለውን ስፍራ ተመልከቱ። የመጀመሪያው ውሸት በጥንቲቷ ቤተ ክርስቲያን ውስጥ ስፍራ እንዳልነበረው ነው። በቤተ ክርስቲያን ውስጥ የቅድስና ሕይወት የሞላበት ወቅት ነበር። አናንያና ሰጲራ የዳኑ ክርስቲያኖች ቢሆኑም በመዋሸታቸው ምክንያት ከአማኞች መካከል በሞት እንዲወገዱ ተደረገ። ለሞትም የሚያበቃ ኃጢአት ሰርተው ነበር። ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን፣ ሞትም የማይገባውን ኃጢአት ላደረጉት ሕይወት ይሰጥለታል። ሞት የሚገባው ኃጢአት አለ፣ ስለዚህ እንዲጠይቅ አልልም ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 16 መመልከት ይቻላል። እንግዲህ ይህ ነበር ሐናንያንና ሰጲራን ለሞት ያበቃቸው ኃጢአት። እንዲህ ያለው ኃጢአት በጥንቷ ቤተ ክርስቲያን ስፍራ አልነበረውም። ይህንን በሰሙ ሁሉ ላይ፣ በቤተ ክርስቲያን ላይ፣ በሕዝቡ ላይ ፍርሃት ነገሰ። የእግዚአብሔርም ኃይል በሙላት ይሠራ ስለ ነበር ብዙዎች ይድኑ ጀመር። ሆኖም ቤተ ክርስቲያን አስቀድማ በተመሠረተችበት ወቅት እንደ ነበረችው ንጹሕ አልነበረችም። ወዳጆቼ፣ ሌላው የሚያስደንቀኝ ነገር ቢኖር የጴጥሮስ በመንፈስ የመለየት ስጦታ ነው። ዛሬ ካጣናቸው ነገሮች ውስጥ አንዱ ይህ የመለየት ስጦታ ነው። ከዚህ በፊት አንድ የሚያስገርም ነገር የገጠመኝ ወዳጆቼ፣ ጊዜውም ብዙም አራቅም። ወደ እኔ የመጽሐፍ ቅዱስ ትምህርት ክፍል ይመጣ የነበረ አንድ ጎልማሳ ሰው መንፈስን የመለየት ስጦታ እንዳለውና እውነትን ከሐሰት ለይቶ መናገር እንደሚችል ነገረኝ። ዛሬ አንዱ የስህተት አስተማሪ ነው ከሚባለውም ሰው ትምህርት እየጠቀሰ ይነግረኝ ጀመር። እኔም እንደገና ስለ መንፈስ መለየት ስጦታውና እውነትን ከሐሰት ለይቶ ስለማስቀመጡ ካነሳውለት በኋላ አስቀድሞ እየጠቀሰውን የስህተት አስተማሪ ትምህርት ጠየቅኩት። እርሱም ኦ እውነት ነው አበበ፣ ይህ ሰው የሚናገረው ነገር ሁሉ ትክክል ነው በማለት መለሰልኝ። ከቁጥር 12 እስከ 14 ያለውን ስፍራ ረጋ ብላችሁ በኋላ ተመልከቱ። እዚህ ላይ ልብ ልትሉት የሚገባ ነገር ቢኖር ሐዋርያት ይለማመዱት የነበረው የሐዋርያን ስጦታ ነበር። የመፈወስ ታምራትን የማድረግና ምልክቶችን የማሳየት ስጦታ የሐዋርያት ስጦታ ነበር። በሕዝቡም መካከል ብዙ ምልክቶችን ያደርጉ ነበር። በቤተ ክርስቲያን ውስጥ የነበረው የጠበቀ ሥርዓት በሕዝቡ ላይ ፍርሃትን ስላሳደረ መንፈሳዊውን መነሳሳት አቆሙ። ሆኖም የሚድኑ ሰዎች ነበሩ። ዕለት ዕለትም ብዙ አማኞች ለጌታ ይጨመሩለት ነበር። በ300 ዓመተ ምሕረት ላይ በሚሊዮን የሚገመቱ አማኞች በሮማ ግዛት ውስጥ እንደነበሩ እናውቃለን። አሁንም አለፍ ብላችሁ ከቁጥር 15 እስከ 16 ያለውን ስፍራ ተመልከቱ። ከዚህ ክፍል እንደምንረዳው ሐዋርያት የፈውስ ስጦታ ስለነበራቸው ወደ እነርሱ የሚመጡትን ሁሉ ይፈውሱ ነበር። ዛሬ የፈውስ ስጦታ አላቸው የሚባሉ ሰዎች ቢፈወስላቸው ጥቂት ሰው ነው። ሁሉም ሰው ሊፈወስላቸው አይችልም። ወደ ሐዋርያት የመጣ ሁሉ ግን ይፈወስ ነበር። ወገኖቼ፣ በጥንቷ ቤተ ክርስቲያን ውስጥ የነበረው ኃይል ይህ ነበር። በዚያን ወቅት የተጻፈ የአዲስ ኪዳን መጽሐፍ አልነበረም። የሐዋርያት ሥራና መሠረት የኢየሱስ ትምህርት ነበር። ሐዋርያትም የቆሙት ስለ ኢየሱስ ክርስቶስ ሊመሰክሩና ሊሰብኩ ነበር። ታምርና ድንቅ ምልክት ማድረጋቸው የእግዚአብሔር እጁና ሥልጣን ከእነርሱ ጋር እንዳለ ያመለክት ነበር። ዛሬ ለስብከታችን ማረጋገጫና ምስክር የሚሆነን እንዲሁም ሥልጣንን የሰጠን የአዲስ ኪዳን መጽሐፍ ነው። እግዚአብሔር ስለዚህ ሥራው እየተመሰገነ ይሁን። ከዚህ በመቀጠል ደግሞ በሐዋርያት ላይ ስለ ደረሰው ሁለተኛው ስደት እንመለከታለን። በሐዋርያት ላይ ስለ ደረሰው ሁለተኛ ስደት እስቲ እግዚአብሔር በረዳን መጠን አብረን እንመልከት። አድማጮቼ፣ በቤተ ክርስቲያን ውስጥ ጥሩ ሥነ ምግባር እንደነበረ ቀደም ብለን ተመልክተናል። ከዚህም የተነሳ እንደገና ስደት ወደ ቤተ ክርስቲያን ሲመጣ እናያለን። ሐዋርያትም የተሰጣቸው መንፈሳዊ ስጦታ በተለማመዱ መጠን በላያቸው ላይ ስደትን ይጋብዙ ነበር። ቁጥር 17ና 18 ላንብብላችሁ። ሊቀ ካህናቱ ግን የሰዱቃውያን ወገን ሆነውም ከእርሱ ጋር የነበሩት ሁሉ ተነሱ፣ ቅናትም ሞላባቸው። በሐዋርያትም ላይ እጃቸውን ጭኖ በሕዝቡ ወኅኒ ውስጥ አኖሯቸው ይላል። ተመልከቱ እንግዲህ ሰዱቃውያን የስደቱ መሪ እንደነበሩ ልብ በሉ። በኢየሱስ ላይ በተነሳው ስደት ዋና መሪዎች የነበሩት ፈሪሳውያንስ ሲሆኑ፣ በጥንቷ ቤተ ክርስቲያን ላይ በተነሳው ስደት ግን መሪ ሆነው የተነሱት ሰዱቃውያን ነበሩ። ስለዚህም ሐዋርያት እንደገና ተይዘው በእስር ቤት ተጣሉ። ከቁጥር 20 እስከ 23 ያለውን አለፍ ብላችሁ በኋላ ተመልከቱ። ይህንኑ ታሪክ ነው የምናገኘው። ይህ ታምር ልክ በክርስቶስ ትንሣኤ ወቅት እንደተፈጸመ አይነት ታምር ነበር። በዚህ ክፍል እንደምንመለከተው ማለት ነው፣ ኢየሱስን ከመቃብር ለማውጣት ድንጋይ ማንከባለል አላስፈለገም ነበር። ኢየሱስ ከመቃብሩ የወጣው ድንጋዩ ከመንከባለሉ በፊት ነው። ድንጋዩ የተንከባለለው ከውጪ የመጡት ሰዎች ገብተው እንዲያዩ ነበር። በሐዋርያት ዘመንም የሆነው ይህ ነው። ሐዋርያትን ከእስር ቤት ለማውጣት በሩን መክፈት አላስፈለገም። በሩ ከመከፈቱ አስቀድሞ ነበር እስር ቤቱን ለቀው የወጡት። ከቁጥር 24 እስከ 28 ያለውን ብትመለከቱ ሰፋ ያለውን ታሪኩን ታገኛላችሁ። ሐዋርያት መልካም ምስክሮች በመሆናቸው ሰዎች ሁሉ ያዳምጧቸው ወይም ደግሞ ይሰማቸው ነበር። እውነተኛም ሚስዮናውያን ሆነው ነበር። ኢየሱስ ወንጌል ከኢየሩሳሌም ጀምሮ እንደሚሰበክ እንደተናገረ ሁሉ ሐዋርያትም ኢየሩሳሌምን በወንጌል ትምህርት ሞሏት። ቁጥር 29ን ተመልከቱ። ሐዋርያት የአምላካቸውንና የጌታቸውን ቃል በመጠበቅ ይታዘዙ ነበር። የሲቪልን ሕግ ልንቀበለው የሚገባን ከእግዚአብሔር ቃል ጋር የማይጋጭ ሆኖ ስናገኘው ነው። ከቁጥር 31 እስከ 32 ያለውን ስፍራ ይመለከቷል። ይህ ቃል በእስራኤል መንግሥት ውስጥ በኢየሩሳሌም መልእክት ሆኖ ዛሬም ያገለግላል። ከቁጥር 31 እስከ 32 ያለው ማለቴ ነው። በቁጥር 33 እና 34 ላይ እንደምንመለከተው ገማልያ የተባለው ሰው ሐዋርያትን ለማስለቀቅ ስለፈለገ ከሃይማኖት መሪዎችና ከካህናት አለቆች ጋር ንግግር ጀመረ። ገማልያ ታዋቂ የሕግ መምህርና የተከበረ ሰው ነው። በነገራችን ላይ ይህ ሰው የጳውሎስ አስተማሪ ነበር። ከቁጥር 35 እስከ 39 ያለውን ስፍራ አለፍ ብላችሁ ብትመለከቱ ድንቅ ንግግሩን ታገኛላችሁ። ገማልያ አስቀድሞ በእስራኤል ውስጥ ስለተነሱ ሰዎች ምሳሌ በመስጠት ሲናገር፣ ከክርስቶስ በፊት የተነሱ ሰዎች ሁሉ አንዳች ሳይፈይዱ ሁሉም ሞቱ፣ ተከታዮቻቸውም ተበታተኑ። ስለዚህ አሁንም እነዚህ ሰዎች ከእግዚአብሔር ካልሆኑ ይጠፋሉና ተዋቸው፣ ከእግዚአብሔር ከሆኑ ግን ልታጠፏቸው አትችሉምና ተጠንቀቁ በማለት ነበር። ቁጥር 40ንም ጨምራችሁ ተመልከቱ። እነዚህ የክርስቶስ አሳዳጆች በጥቂቱም ቢሆን ገማልያን ሰሙት። ሆኖም እንዲሁ ሊለቋቸው ስላልፈለጉ ጥፋተኛ አድርገው ስለቆጠሯቸው ገረፏቸው። በዚህም ስምም ዳግመኛ እንዳይናገሩ አስጠንቅቀው ፈቷቸው። ከቁጥር 41 እስከ 42 ያለውን ይመለከቷል። ወዳጆቼ እነዚህ ሐዋርያት እጅግ የሚያስደንቁ ሰዎች ነበሩ። ለክርስቶስ ኢየሱስ እየተሰቃዩ ባሉበት ሰዓት ሁሉ ደስ እያላቸው ነበር። ስለ ኢየሱስ ክርስቶስም መስበክና መናገር ፈጽሞ አላቆሙም። ወንጌል ማን ነው? ወንጌል ኢየሱስ ክርስቶስ ነው። ትልቁም ትንሹም ነገር ይሄ ነው። ወንጌል ኢየሱስ ክርስቶስ ነው። ዛሬ ይህንን አዳኝ የሆነ ጌታ ታውቁት ይሆንን? አድማጮቼ አወቃችሁትም አላወቃችሁት፣ አመናችሁትም አላመናችሁት፣ አዳኛችሁ መሆን አልሆነ ሐዋርያት የሰበኩትና ያስተማሩት ዛሬም እኛ በምንነግራችሁ የሰላም ወንጌል የሆነው ኢየሱስ ክርስቶስ ነው። እግዚአብሔር ይባርካችሁ።